ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የረቡዕ ምሽት ዝግጅቶቻችንን ይዘን ቀርበናል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ደግሞ ማሃዱ ሬዲዮ ላይ 94.3 ኤፍኤም ላይ ታገኙናላችሁ። የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ። የዛሬ ረቡዕ ህዳር 24 2012 ዝግጅቶቻችን በርከት ያሉ ናቸው። ታዲያ የድምፅ ማጫወቻው እየረዳን አይመስልም። እንደተሳካልን ለቅምሻ የተዘጋጁትንም ድምፆች እናክላለን። ዝግጅቶቻችንን ግን ባጫጭሩ እናስተዋውቅ። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። ጋዜጣዊ መግለጫውን ተንተርሶ የተዘጋጀ የዕለቱ አብይ ርዕስ ይኖረናል። የደቡብ ክልል የኢትዮጵያ ህዝባዊ ዲሞክራሲያዊ ንቅናቄ ደህዴን ማዕከላዊ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ የፓርቲዎች ውህደት በህገ መንግስቱ የተቀመጠውን አንድ ፖለቲካዊና ኢኮኖሚያዊ ማህበረሰብ ለመገንባት ያስችላል ሲሉ፣ ብልጽግና ፓርቲ ህብረ ብሔራዊት ኢትዮጵያን ለመገንባት እድል እንደሚሰጥ ደግሞ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርዕስቱ ይርዳው ተናግረዋል። የእነኝህንም በዘገባዎቻችን ውስጥ እናካትታለን።
ፕሮግራማችንን ብርሃን ኃይሉ ታቀናብራለች። የስርጭት መሐንዲሱ አልሳንቶስ ነው። አሁን በቀጥታ ወደ ምሽቱ የዓለም ዜናዎች ይሆናል የምንገባው። ቀደም ሲል አሉላ እንዳለው ባጭሩ በአሁኑ ወቅት በኢትዮጵያ የሚከሰተው የሰብአዊ መብቶች ጥሰት በአብዛኛው በሀገሪቱ ከሚታየው የፖለቲካ ቀውስ እንደሆነ የኢትዮጵያ የሰብአዊ መብት ኮሚሽነር ተናግረዋል። ተጠያቂነትን ማረጋገጥ የሀገሪቱን የሰብአዊ መብቶች ለማሻሻል ቁልፍ እርምጃ እንደሆነም አስገንዝበዋል። የዘንድሮውን ዓለም አቀፍ የሰብአዊ መብቶች ቀን ከሌሎች ኢትዮጵያውያን የሰብአዊ መብት ድርጅቶች ጋር ኮሚሽኑ ለመጀመሪያ ጊዜ እንደሚያከብርም አስታውቋል። እንግዲህ የቴክኒክ ሁኔታው ከተሻሻለልን እና በድምጽ እንዳገኘን በድምጽ አለን፣ ነገር ግን እንደተገኘ እናቀርባለን።
ወደ ዜናዎቹ እንዘልቃለን። ቀደም ብሎ የተሰማውን ጨምሮ የአማራ ክልል ጠቅላይ ፍርድ ቤት የነ አቶ በረከት ስምኦንን የመከላከያ ምስክሮች ለመስማት ለታህሳስ 30 ተለዋጭ ቀጠሮ ሰጥቷል። የዚህንም ዘገባ ከባህር ዳር ደርሶናል። የድምፅ ማጫወቻው እንደሰራ እናሰማለን።
በምስራቅ አፍሪቃ የዝናቡ ወቅት ከጀመረ አንስቶ ባለፉት ሳምንታት እስከ 200 የሚደርስ ሰው በተያያዥ አደጋዎች እንደሞተ ይነገራል። በዚህ ዓመት የታየው ዝናብ ከወትሮ የበዛና የበረታም የሆነው የህንድ ውቅያኖስ ትነት እጅግ የበዛ በመሆኑ እንደሆነ ተገልጿል። ያሰናዳ ነው እና አሁን በድምጽ ልናቀርበው ያልቻልነውን ዘገባ እናሰማችሁ። ምስራቅ አፍሪቃ ውስጥ የሚኖር ከሶስት ሚሊዮን የላቀ ቀመር ያለው ሰው ነው የዘንድሮ ዶፍ ዝናብ ለጎርፍና ለመሬት መናድ አደጋና ስጋት የደቀነበት። የዝናቡ ወቅት ግን ገና ይቀጥላል። በአካባቢው በተከሰቱት አደጋዎች ከደረሰው የሞት አደጋ ግማሽ ያህሉን የያዘችው ኬንያ ነች። ቪንሰንት ሙሲላ የሚባሉ ኬንያዊ አሳ አጥማች አርብ አሳ አጠምዳለሁ ብዬ ወጣሁ ይሉና እዚያ ስደርስ ውሃ አልነበረም። ወዲያው ታዲያ አካባቢው ተጥለቀለቀ። በሁለት ደቂቃዎች ውስጥ በውሃ ተዋጥኩና መውጣት አቃተኝ ሲሉ ስለ ሁኔታው አስረድተዋል። ቪንሰንት ሙሲላ በአንዲት አነስተኛ ደሴት ላይ ለሶስት ቀናት መውጫ አጥተው ከቆዩ በኋላ በአስሶ አዳኝ ቡድኖች እንደተረፉ ነው የተገለጸው። ቤቶች ፈራርሰዋል፣ ታጥበው ተወስደዋል፣ ሰብልም ወድሟል። መንገዶች ታጥበው መወሰዳቸውና ድልድዮች መፍረሳቸው ደግሞ እርዳታ ሰጪ ቡድኖች ወደ ራቁ ቀበሌዎች መድረስ እንዳይችሉ እንዳደረጓቸው ተገልጿል።
የሱዳን መንግስት ትናንት ዋና ከተማዋ ካርቱም በሚገኝ ፋብሪካ ላይ እስካሁን በታወቀው 23 ሰው ስለገደለው ፍንዳታ ምርመራ እንዲከፈት አዟል። ሌሎች ብዛት ያላቸው ሰዎችም ተጎድተዋል ነው የተባለው። መጀመሪያ ላይ በወጡ ዘገባዎች መሰረት ጋዝ የጫነ ተሽከርካሪ ላይ በደረሰ ቃጠሎ ነው ፍንዳታው የተከተለው። ሱዳን ውስጥ በቅርብ ወራት በኢንዱስትሪዎች ላይ በተደጋጋሚ አደጋ እየደረሰ መሆኑም ተስተውሏል። መነሾው የጤናና የደህንነት ደንቦች ደካማነት ነው የሚለውም ስጋት ጨምሯል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአማራ ክልል ጠቅላይ ፍርድ ቤት የነ አቶ በረከት ስምኦንን የመከላከያ ምስክሮች ለመስማት ለታህሳስ 30 ተለዋጭ ቀጠሮ ሰጥቷል። አስቴር ምስጋናው ከባህር ዳር ያደረሰችን ዘገባ አለ። አሁን ለማቅረብ የምንችል ይመስላል። ብርሃን ኃይሉን እየተጠባበቅን ነው።
የአማራ ክልል ጠቅላይ ፍርድ ቤት የአቶ በረከት ስምኦንንና የአቶ ታደሰ ካሳን የመከላከያ ምስክሮች ለመስማት የተሰየመ ቢሆንም አንደኛና ሁለተኛ ተከሳሽ የሰነድና የሰው ምስክሮች ባለማቅረባቸው ለሌላ ጊዜ እንዲቀርቡ ትዕዛዝ ሰጥቷል። የእነ አቶ በረከት ጠበቃ በተለይ አስፈላጊ የሆኑ የመከላከያ ሰነዶች ለዛሬ የፍርድ ቤት ውሎ መድረስ ስላልቻሉ ከቀጣዩ ቀጠሮ ቀን በፊት እንድናቀርብ ይፈቀድልን ሲሉ ፍርድ ቤቱን ጠይቀዋል። አቃቢ ሕግ የተሰጠው ምክንያት ተቀባይነት የለውም በማለት ቅሬታ ቢያቀርብም በአጭር ጊዜ ሰነዶቹን የሚያቀርብ ከሆነ እንደማይቃወም ተናግሯል። የሶስተኛ ተከሳሽ የአቶ ዳንኤል ግዛው ጠበቃ ባለ 150 ገጽ የሰነድ ምስክርና ካሉት 6 የሰው ምስክሮች መካከል 3ቱን አቅርበው የመከላከያ ምስክሮችን ለማሰማት ቢሞክሩም አቃቢ ሕግ ምስክሮቹ በአንድ ላይ መቅረብ አለባቸው፣ ምክንያቱም ዛሬ የተገናኙና ያልተገናኙ ምስክሮች ተናበው ምስክርነት ስለሚሰጡ ፍትህን ሊያዛቡ ይችላሉ በሚል ተከራክሯል። የተከሳሹ ጠበቃ የአቃቢ ሕግ ክርክር ባለመቀበሉም ፍርድ ቤቱ በአብላጫ ድምጽ የሶስተኛ ተከሳሽ የመከላከያ ምስክር በአንድ ላይ እንዲገኙ በሚል ትዕዛዝ ሰጥቷል። ፍርድ ቤቱ በመጨረሻም ከአንደኛ እስከ ሶስተኛ ክስ የተመሰረተባቸው አቶ በረከት ስምኦን፣ አቶ ታደሰ ካሳና አቶ ዳንኤል ግዛው አለን የሚሏቸውን የሰነድና የሰው የመከላከያ ምስክሮችን ከታህሳስ 30 2012 ዓ.ም በፊት እንዲያስመዘግቡ ትዕዛዝ ሰጥቷል። ፍርድ ቤቱ የተከሳሾችን የመከላከያ ምስክሮች ለመስማት ለታህሳስ 30 ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ወደ ዓለም አቀፍ ዜናዎች ስንዘልቅ የሟች ቀድሞ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ኑዛዜ ይሁን እንጂ 10 ሚሊዮን ዶላር በጥሬ ገንዘብ 10 ተሽከርካሪዎችና እንዲሁም አንድ ሁዳድ ቦታ እንዲሁም በርካታ መኖሪያ ቤቶች ትተው ማለፋቸውን የንብረታቸው ባላደራ አካል አስታወቀ። ሙጋቤ ኑዛዜ ያስቀምጠው እንደሆን አሁንም እየፈለግነን ያሉት የቤተሰቡ ጠበቆች ካልተገኘ ግን ንብረታቸው የቀድሞይቱ ቀዳማዊት እመቤት ግሬስ ሙጋቤና የአራት ልጆቻቸው ይከፋፈሉታል ነው ያሉት። ባለፈው መስከረም ሲንጋፖር ውስጥ በሕክምና ሲረዱ ቆይተው ያረፉት ሙጋቤ በ37 ዓመቱ ያገዛዝ ዘመናቸው ብዛት ያለው ሀብት አከማችተዋል ተብለው ይታመሙ ነበር። ታዲያ ይህ ሀብታቸው ወይም የዚህ ሀብታቸው መጠንና የኑዛዜው አለመኖር ዜና ብቅ ያለው የተባበሩት መንግስታት ድርጅት በሚሊዮኖች የሚቆጠሩ ዚምባብዌያን ረሃብ አፋፍ ላይ ናቸው ብሎ ማስጠንቀቂያ ካወጣ ጥቂት ቀናት በኋላ ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከስልጣን መሰናበት ደረጃ ሊያደርስ በሚችል ጥፋት በምክር ቤት እንዲከሰሱ ግፊት እያደረጉ ያሉት ዲሞክራቶች ወደ ቀጣዩ ምዕራፋቸው ተራምደዋል። የዩናይትድ ስቴትስ መስራች አባቶች ፕሬዚደንት በምክር ቤት ተከሶ ከስልጣን ሊወገድ ይችላል የሚል ውሳኔ ላይ እንደምን እንደደረሱ፣ ምን ሀሳብም እንደነበራቸው ዛሬ ከአራት የህገ መንግስት ጉዳይ ምሁራን እያደመጡ ነው። የተወካዮች ምክር ቤቱ የፍትህ ኮሚቴ ብዙሃን ዲሞክራቶች ፕሬዝደንቱ በመጪው ምርጫ ከሚፎካከሯቸው ዋና ዋና የዲሞክራቲክ ፓርቲ እጩዎች አንዱ የሆኑትን የቀድሞ ምክትል ፕሬዝደንት ጆ ባይደንንና ልጃቸው ሀንተርን እንዲመረምሩ የዩክሬኑ መሪን በመጫን ስልጣናቸውን ያለ አግባብ ተጠቅመዋል የሚለውን ክሳቸውን እንዲያጠናክሩላቸው ዲሞክራቶች 3 ምሁራንን ጋብዘዋል። የህግ ፕሮፌሰሮቹ ከሃርቨርድ ዩኒቨርሲቲ ኖዋ ፌልድማን፣ ከስታንፈርድ ፓሜላ ካርላን እና ከሰሜን ካሮላይና ዩኒቨርሲቲ ማይክል ጌርሃርት የሚባሉ ናቸው። ከፕሬዚደንት ትረምፕ በኩል ሆነው የሚሟገቱት ሪፐብሊካኖች ደግሞ የጆርጅ ዋሽንግተን ዩኒቨርሲቲው የህግ ፕሮፌሰር ጆናታን ተርሊ ትረምፕ ዩክሬን የጠየቀችው የ391 ቢሊዮን ዶላር ወታደራዊ እርዳታ እንዳይለቀቅ አድርገውም ሲያበቁ በዚያ ወቅት ባይደንና ልጃቸው ሀንተርን መርምሩልኝ በማለታቸው ምንም ያጠፉት ነገር የለም የሚለውን ክርክር እንዲያጠናክሩላቸው እየተማጸኑ ናቸው።
በሌላ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የካናዳውን ጠቅላይ ሚኒስትር ጀስቲን ትሩዶን አስመሳይ ሲሉ ተናገሯቸው። ይህ የሆነው ትሩዶና ሌሎችም የሰሜን አትላንቲክ ቃል ኪዳን አባል ድርጅቶች አገሮች መሪዎች እርሳቸውን ሲያሙ የሚመስል ቪዲዮ ብቅ ማለቱን ተከትሎ ነው። በለንደን ቤኪንግሃም ቤተ መንግስት ትናንት ማታ በተደረገ ግብዣ ላይ ትሩዶ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን፣ የእንግሊዝ ልዕልት አን፣ የኔዘርላንድ ጠቅላይ ሚኒስትር ማርክ ሩተና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሰብሰብ ብለው ሲያወጉ ምስላቸውና ድምጻቸው ተቀድቷል። ትሩዶ ሚስተር ትራምፕ ከጋዜጠኞች ጋር ያን ያህል ለረዘመ ጊዜ መቆየታቸውን ብለው ሲተቹ ይሰማሉ። ትራምፕ በዚያ ጋዜጣዊ ጉባኤ ላይ ካናዳ ለኔቶ መክፈል ያለባትን ግዴታዋን አልተወጣችም ማለታቸው ትሩዶን አስቆጥቷል ብለው ነበር።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ በአሀዱ ሬዲዮ ኤፍኤም 94.3 ላይ እና ናይል ሳት ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ምሽቱ አብይ ርዕስ ይሆናል የምናልፈው።
በአሁኑ ወቅት በኢትዮጵያ የሚከሰተው የሰብአዊ መብቶች ጥሰት በአብዛኛው በሀገሪቱ ከሚታየው የፖለቲካ ቀውስ የመነጨ እንደሆነ የኢትዮጵያ ሰብአዊ መብት ኮሚሽነር ተናገሩ። ተጠያቂነትን ማረጋገጥ የሀገሪቱን የሰብአዊ መብቶች አያያዝ ለማሻሻል ቁልፍ እርምጃ እንደሆነም አስገንዝበዋል። የዘንድሮን ዓለም አቀፍ የሰብአዊ መብቶች ቀን ከሌሎች ኢትዮጵያውያን የሰብአዊ መብት ድርጅቶች ጋር ኮሚሽኑ ለመጀመሪያ ጊዜ እንደሚያከብርም አስታውቀዋል። መለስካቸው አምሃ ዝርዝሩን ይዟል።
በመላው ዓለም በየዓመቱ የሚከበረውን የሰብአዊ መብቶች ቀን በተመለከተ ከሌሎች አገር በቀል የሰብአዊ መብቶች ተሟጋቾች ድርጅቶች ጋር በአንድነት ጋዜጣዊ መግለጫ የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ እንዳሉት ዛሬ በኢትዮጵያ ውስጥ የሚታየው የሰብአዊ መብት አያያዝ ሁኔታ የተሻለ ነው ብለው ያምናሉ። የሀገሪቱ ፖለቲካዊ የለውጥ ምዕራፍ ተከፍቷል በሚለው ጉዳይ ያለውን የሐሳብ ልዩነት እንደሚያከብሩ የገለጹት ኮሚሽነር በእሳቸው እምነት ግን ይህ የለውጥ ጅማሬ እንዳለና በዚህም ምክንያት በአጠቃላይ አነጋገር የሀገሪቱ የሰብአዊ መብቶች አያያዝም ተሻሽሏል ብለዋል። ያ ማለት ግን የሰብአዊ መብቶች ችግሮች ሁሉ ተፈተዋል ማለት እንዳልሆነም አስረድተዋል። እንዲያውም በአንዳንድ ሁኔታዎች አሳሳቢ የሚባልና የሰብአዊ መብት ቀውስ ሊባል የሚችልም ችግር እንዳለ አስገንዝበዋል። ይህ ከምን ጋር እንደሚገናኝም አብራርተዋል።
አብዛኛው አሁን ኢትዮጵያ ውስጥ እየተፈጠረ ያለው የሰብአዊ መብት ቀውስ ከግጭቶች ጋራ በተያያዘ የሚፈጠር ነው። በግጭቶች ውስጥ የሚፈጠረው የሰው ሕይወት መጥፋት፣ የንብረት መውደም፣ የሰዎች መፈናቀል፣ የአካል ጉዳት መድረስ የመሳሰለው ዋነኛው አሳሳቢ የሀገራችን የሰብአዊ መብት ቀውስ እሱ ይመስለኛል። ሌሎች ብዙ የሰብአዊ መብት ችግሮች አሉ፣ ግን ዋነኛው ይሄ ነው። ይህ የሰብአዊ መብት ቀውስ ደግሞ ከዚህ በፊትም በተለያየ አጋጣሚ በተደጋጋሚ ለማስረዳት እንደሞከርኩት በመሰረቱ የፖለቲካ ቀውሳችን ውጤት ነው ብዬ ነው የማምነው እና የፖለቲካ ቀውሱ መፍትሄ ባለማግኘቱ የተነሳ የተፈጠረ ችግር ነው። ስለዚህ ችግሩን ከስሩ ለመፍታት ፖለቲካዊ መፍትሄ ነው የሚያስፈልገው እና ከዚህ አንጻር ሀሳቦች ስናስተላልፍ ቆይተን ነበረ።
ይሁንና በዚህ ግጭቶች በየቦታው በሚቀሰቀሱበት ወቅት እንኳ ቢሆን ወንጀል የፈጸሙ ሰዎችን የሕግ ተጠያቂ ማድረግ እጅግ አስፈላጊ ነው ሲሉ በአጽንኦት አሳስበዋል።
በማናቸውም ደረጃ በየትኛውም አይነት የሰብአዊ መብት ጥሰት ውስጥ ተጠያቂ የሚሆኑ ሰዎች ተጠያቂነትን ማረጋገጥ ካልጀመርን ካላረጋገጥን የማያቋርጥ አዙሪት ውስጥ ነው የምንቀጥለው፣ እንደቀደመው ታሪካችን ማለት ነው። ስለዚህ ይሄ ተጠያቂነት ማረጋገጥ ወይም አካውንታቢሊቲ የምንለው በእንግሊዝኛ በጣም በጣም መሰረታዊው ነገር ይመስለኛል እና ከዚህ አንጻር ገና አጥጋቢ አይደለም እርምጃዎቻችን እና ተጠያቂነትን ከማረጋገጥ አንጻር ብዙ መሰራት የሚገባው ስራ አለ። እርግጥ የምረዳው ነገር ምንድን ነው፣ የኢትዮጵያ ሕግ አስፈጻሚ አካላት በተለይ ፖሊስና አቃቤ ሕግ በጣም ውስን በሆነ የሰውና የፋይናንስ አቅም የሚሰሩ ስለሆነ እንቅስቃሴያቸው ትንሽ በሚፈለገው ፍጥነት አለመሆኑን እረዳለሁኝ። ግን ተጠያቂነትን በማረጋገጥ ረገድ ብዙ ስራ መስራት ይጠበቅብናል። ስለዚህ ስለ ወቅታዊው ሁኔታ ትንሽ ይህን ነው።
ለ71ኛ ጊዜ ዘንድሮ በዓለም አቀፍ ደረጃ ህዳር 30 ቀን ወይንም ዲሰምበር 10 ቀን የሚከበረውን የዓለም አቀፍ የሰብአዊ መብቶች ቀን በተመለከተም ኮሚሽነሩ ለጋዜጠኞች ዝርዝር ማብራሪያ ሰጥተዋል። ይህ በዓል በኢትዮጵያ የሚከበረው ወጣትነት ሰላምና ለሰብአዊ መብቶች መከበር በሚል መሪ ቃል ነው። ከዚህም ጋር ሰላምና ሰብአዊ መብቶች በኢትዮጵያ ተግዳሮቶቹ እድሎቹና ስኬቶች በሚል ርዕስ የውይይት ጽሑፍ እንደሚቀርብ ታውቋል። በኢትዮጵያ የዘንድሮውን የዓለም አቀፍ ሰብአዊ መብቶች ቀን ሲከበር ልዩ የሚያደርገውንም ኮሚሽነር ዳንኤል አብራርተዋል።
የኢትዮጵያ ሰብአዊ መብት ኮሚሽንም ኢትዮጵያ ውስጥ ያሉ ሌሎች በሰብአዊ መብት ጉዳይ ላይ የሚሰሩ በርካታ የሲቪል ማህበረሰብ ድርጅቶችም በአንድነት ተሰባስበን በአንድ መንፈስ አብረን በመስራት መንፈስ በጋራ ለማክበር ዝግጅት እያደረግን ያለን መሆኑ ነው። ከዚህ በፊት ኮሚሽኑ ከሲቪል ማህበረሰብ ድርጅቶች ጋር የነበረው ግንኙነት መልካም አልነበረም። አሁን ግን ሀገራችን ውስጥ በተፈጠረው አዲስ የለውጥ ምዕራፍ ይህን የመሰለ በዓል ብቻ ሳይሆን በአጠቃላይ የሰብአዊ መብት ስራም የሲቪል ማህበረሰብ ድርጅቶችና የሰብአዊ መብት ኮሚሽን በአንድ መንፈስ በመተባበር በአጋርነት በመተጋገዝ ልንሰራው የሚገባ ስራ ነው ብለን ስለምናምን አንድም የዚህ ምሳሌያዊ መገለጫ ይሆናል በሚል ነው ይህንን በዓል በአንድነት ለማክበር ዝግጅት እያደረግን ያለ ነው።
የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብት ዋና ዲሬክተር አቶ አማሃ መኮንንም በዚህ ጉዳይ ላይ የራሳቸውን አስተያየት ሰጥተው ነበር።
ዲሰምበር 10ን ከኮሚሽኑና ከሌሎች የሰብአዊ መብት ድርጅቶች ጋር በጋራ ለማክበር ተዘጋጅተናል። ይሄ ድል ኮሚሽነርም እንደገለጹት ባለፉት ዘመናት ብዙ መሆን የማይገባቸው ሁኔታዎች ነበሩ። ከዚህ ውስጥ አንዱ በኮሚሽኑና በገለልተኛ ወይም የሰብአዊ መብት ተቋማት መካከል ያለው ግንኙነት ላይ በጣም ሰፊ ክፍተት ነበረ። ለውጡ ከመጣ በኋላ በእኛም በኩል ከኮሚሽኑ ጋር ተቀራርበን ለመስራት ፍላጎት ነበረን፣ ዝግጅትም እያደረግን ነበረ። አሁን ግን ያው ኮሚሽኑ ተነሳሽነቱን ወስዶ በርካታ የሚባሉ በተለይ ከለውጡም በኋላ የተቋቋሙ የሰብአዊ መብት ድርጅቶችም ተጋብዘው በቀጣይ አብረን እንዴት እንደምንሰራ የተነጋገርንበት ሁኔታ አለ። እንግዲህ አንዱ ከዛ ውስጥ የዓለም አቀፍ የሰብአዊ መብት ቀንን በጋራ ማክበር እንደ ምልክት እንዲሆን ተብሎ የተዘጋጀ ነው። ይሄ በመፈጠሩ በእኛ በኩል ደስተኞች ነን።
ህዳር 30 ወይም ዲሴምበር 10 በተባበሩት መንግስታት ድርጅት እንደ ኤሮፓ አቆጣጠር የ1948 ዓ.ም የሰብአዊ መብቶች ድንጋጌዎች ይፋ የተደረገበት ዕለት እንደሆነ አይዘነጋም። ይህን ጋዜጣዊ መግለጫ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመሆን የኢትዮጵያ የሕግ ባለሙያ ሴቶች ማኅበር፣ የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብቶች፣ የኢትዮጵያ የሰብአዊ መብቶች ድርጅት ኅብረትና የኢትዮጵያ ሰብአዊ መብቶች ጉባኤ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃን ለአብይ ርዕስ ዘገባው እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ብልጽግና ፓርቲ ህብረ ብሔራዊት ኢትዮጵያን ለመገንባት እድል እንደሚሰጥ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው የፓርቲዎች ውህደት በህገ መንግስቱ የተቀመጠውን አንድ ፖለቲካዊና ኢኮኖሚያዊ ማህበረሰብ ለመገንባት ያስችላል ሲሉ አስታውቀዋል። የፓርቲዎች ውህደትና ብልጽግና ፓርቲ አህዳዊነትን ያመጣል እየተባለ የሚቀርበውን ክስ መሰረተ ቢስ ሲሉ አስተባብለዋል። የፓርቲው አመራሮች በብልጽግና ፓርቲ ፕሮግራም በህገ ደንብና መመሪያ ዙሪያ ዛሬ በሐዋሳ ከተማ በፓርቲው ጽህፈት ቤት ውይይት ጀምረዋል። ዮናታን ዘብዲዮስ ከሐዋሳ ተከታዩን ልኳል።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ከስሞ የደቡብ ክልል ብልጽግና ፓርቲ ሆኖ ይቋቋማል የተባለው የንቅናቄው አመራሮች የውይይት መድረክ ላይ ባሰሙት ንግግር ደኢህዴን የበለጠ አድጎ አገራዊ ፓርቲ ሆኗል፣ ብልጽግና ፓርቲ ደግሞ ትውልድ ለመገንባትና የአገር አንድነትን አስጠብቆ አሁን ካለው ችግር ለማሻገር ያግዛል ብሏል። ፓርቲው ጠንካራ ህብረ ብሔራዊት ኢትዮጵያን ለመገንባት እድል እንደሚፈጥርም ምክትል ርዕሰ መስተዳድሩ ተናግሯል።
የኢህአዴግ አባል ድርጅቶችም አጋር ስንላቸው አግልለናቸው የቆዩትንም አንድ ላይ ብንመጣ አቅም ነው የሚሆነውና ጠንካራ ህብረ ብሔራዊት ኢትዮጵያ ለመገንባት እድል የሚሰጥ ፓርቲ ነው። ስለዚህ የብልጽግና ፓርቲ ለእኛ እጅግ የምንኮራበት እና የትግላችን ውጤትም ብለን የምናምንበት ፓርቲ ነው። ይሄ ፓርቲ ተጠናክሮ እንዲቀጥል መላው የክልሉ ህዝብ ከፓርቲው ጎን እንዲሆን በዚህ አጋጣሚ ጥሪ እናቀርባለሁ።
የደኢህዴን አባል የነበሩ ግለሰቦች ያለምንም ቅድመ ሁኔታ የደቡብ ክልል ብልጽግና ፓርቲ አባል እንደሚሆኑና በክልሉ የሚኖሩ ማንኛውም ኢትዮጵያውያን የፓርቲው አባል መሆን እንደሚችሉ አስታውቋል።
በደቡብ አካባቢ የሚገኙ ብሔር ብሔረሰቦች በአካባቢያቸው ጉዳይ ባሳተፍካቸው ቁጥር በፖለቲካ ስልጣኑም ውስጥ በቢሮክራሲውም ውስጥ በነጻነት እንዲንቀሳቀሱ እንዲሳተፉ እኩል መብት በሰጣቸው ቁጥር ለአካባቢ ነው አስተዋጽኦ የሚያደርጉት።
ደቡብ ክልል ውስጥ የሚነሱ በክልል የመደራጀት ጥያቄዎች አሉ። የሲዳማ ኦሮዲ በውሳኔ ህዝብ ተመልሷል። ሌሎችም ሀሳባቸውን ሰሞኑንም እያንጸባርቁ እናያቸዋለን። የብልጽግና ፓርቲ ሀሳብና የነዚህ አካላት ኢንትረስት እንዴት አብሮ ሊሄድ ይችላል? ህገ መንግስቱ ደግሞ የሚሰጠው መብት አለ።
ግጥ ነው። ደቡብ አንድ ሆኖ በመምጣቱ ብዙ ጥቅም እንዳገኘው ሁሉ አንድነቱ በጣም በብዙ መልኩ ጠቃሚ እንደሆነ ሁሉ በተናጠል ብንሄድ የየራሳችን አደረጃጀት ቢኖረን እንጠቀማለን ብሎ የሚያስቡ ህዝቦች አሉ። ይሄ እኮ ዴሞክራሲ ነው። ስለዚህ ዴሞክራሲ ስለሆነ ከፓርቲው ከሚታገብለት አንዱ አላማም ይሄው ነው። ህዝቡ በእውቀት ላይ የተመረኮዘ ዘላቂ ጥቅሙን በሚያስከብርለት ነገር ላይ አምኖ ተወያይቶ ተረቶ እንዲወስን ሁኔታ ማመቻቸት ነው ፓርቲው የሚሰራው። ከዛ ውጪ የአስተዳደር መዋቅር ስለሆነ ህገ መንግስቱን ተከትሎ የሚከናወን ነው። ህገ መንግስቱ በተለይ አንዱ የፓርቲው ከቆመለት ጉዳይ የህዝቦች ራሳቸው በራሳቸው የማስተዳደር ባህል፣ ቋንቋቸው፣ ታሪካቸው የመጠበቅ ህብረ ብሔራዊ የሆነ ስርዓት እንዲገነባ ነው በዚህ ሀገር የሚታገለው። ስለዚህ ብሔር ብሔረሰቦች አስተዳደሬ በዚህ መንገድ ቢሄድ ይሻላል ብሎክ ሲያምኑ ራሳቸው ህጉን ተከትሎ የሚወስኑበት ሁኔታ ያመቻቻል፣ እድል ይሰጣል። አብሮነት ደግሞ የበለጠ እንደሚጠቅምም ያስረዳል።
የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ደኢህዴን ባለፈው ሳምንት በአካሄደው አስቸኳይ ጉባኤም ከብልጽግና ፓርቲ ጋር ለመዋሃድ በሙሉ ድምፅ መወሰኑን አስታውሰው ደኢህዴን ምርጫ ቦርድ የሚሰጠው ማረጋገጫ ብቻ መቅረቱን ገልጠው የደቡብ ክልል ብልጽግና ፓርቲ ሆኖ ተደራጅቷል ብሏል። የፓርቲዎቹ ውህደት ህገ መንግስቱ ላይ የተቀመጠውን አንድ ፖለቲካዊና ኢኮኖሚያዊ ማህበረሰብ ለመገንባት ውስጣዊ የዴሞክራሲ ስርዓት ለማጠናከር ዴሞክራሲያዊ ማዕከላዊነትን ለማስጠበቅና በተለያዩ ቦታ ተበታትነው ያሉ አቅም አሰባስቦ አንድ ጠንካራ አቅም ያለው ፓርቲ ለመፍጠር እንደሚያስችልም አስታውቋል።
እነዚህ ነጥቦች መነሻቸው ጥናት ነው። ጥናቱ ደግሞ መነሻ ያደርገው የአባሉ ፍላጎት፣ የህዝብ ፍላጎት፣ የአመራር ጥያቄ ያደሩ ጉዳዮች ናቸው። አሁን ካለንበት ተጨባጭ ሁኔታ የውህደቱ የፓርቲዎቹ ውህደት እጅግ አስፈላጊ መሆናቸውን እነዚያ የተቀመጡ ነጥቦች ማረጋገጫዎች ናቸው ማለት ነው።
የፓርቲዎች ውህደትና ብልጽግና ፓርቲ አህዳዊነትን ያመጣል የተባለ የሚቀርብባቸውን ክስ መሰረተ ቢስና በመረጃ ላይ ያልተደገፈ አሳሳች ሀሳብ ነው ሲሉ አጣጥለዋል።
ደኢህዴን 56 ብሔር ብሔረሰቦችን አቅፎ እና ሌሎች የኢትዮጵያ ህዝቦችን በክልል ውስጥ አቅፎ አታግሎ እነዚህ 56 ብሔር ብሔረሰቦች ማንነታቸውን ያከብራሉ፣ ቋንቋቸውን ያሳድጋሉ፣ ባህላቸውን ይዳኛሉ፣ ራሳቸውን በራሳቸው ያስተዳድራሉ። ግን 56ቱም ሆኖ አንድ ደኢህዴን ነው በኃላፊነት ላይ ስልጣን ላይ ሆኖ ሲመራ የነበረው ማለት ነው። ስለዚህ አህዳዊነት ነው እኔ መጨፍለቅ ነው ብሎ የሚናገር ፖለቲከኛ ካለ መረጃ ላይ ያልተመሰረተ፣ ሀቅ ላይ ያልተመሰረተ አሳሳች ነው ማለት። ስለዚህ ሰው መሳሳት የለበትም ማለት ነው።
የብሔርና ብሔረሰብ ማንነት እንዲሁም አገራዊ ማንነት አጣጥሞ በማስኬድ ጠንካራ አገረ መንግስት ከመገንባት ረገድ ያለውን ክፍተት ለመፍታት የፓርቲዎቹ ውህደት ምቹ መደላደል ይፈጥራል ያሉትም
ባለፉት 28 ዓመታት ከብሔረሰብ ማንነት ጋር ተያይዞ ሰፊውን ትኩረትና ሽፋን ያገኘ ከመሆኑ ጋር ተያይዞ የብሔር ማንነት ገዝፏል። በዚህ ልክ ደግሞ የጋራ አገራዊ አንድነታችንን በምናይበት ሰዓት ደግሞ ተዳክመዋል። ሰው የጋራ ነገሮቹ ላይ ትኩረት ያልሰጠበት ሁኔታ፣ ይሄ የሄድንበት የፖለቲካ ሂደት ያመጣ ጉድለት ነው፣ ማረም አለብን። ይሄ ከመሆኑ ጋር ታ ነው ብልጽግና ፓርቲ ዋልታ ረገጥ አካሄድ አያዋጣም፣ ትክክለኛ የትግል አቅጣጫ አይደለም ብሎ ይነሳል። ስለዚህ መካከለኛ ሚዛናዊ የሆነ አስተሳሰቦችን ይዞ ያራምዳል ማለት ነው። የብሔር ብሔረሰቦችና ብዝሃነትንም አያስፈልግም ብሎ አይረግጥም። ኢትዮጵያ ደግሞ ትልቅ ሀገር ነች፣ በህብረት የምንኖርበት ሀገር ነው፣ አንድነታችን ደግሞ መጠበቅ አለበት ብሎ ይወስዳል። ስለዚህ ሁለቱንም በሚዛን በማውጣት የአንድነቱንም በመተማመን ላይ የተመሰረተ ልዩነትም በመተማመን ላይ የተመሰረተ ግን ጠንካራ አንድነት የመገንባት ጉዳይ ጎልቶ የፕሮግራማችን ላይ የሚወጣ ያለፉ ጉድለቶችን በማረም ጠንካራ ጎኖችን በማከማቸት ወደ ቀጣይ ትልልቅ ፍላጎቶች የምንሄድበት ይሆናል ማለት ነው።
በብልጽግና ፓርቲ ፕሮግራም በህገ ደንብና መመሪያ ዙሪያ ዛሬ የተጀመረው የደቡብ ክልል የፓርቲ አመራሮች ውይይት ነገ ይጠናቀቃል ተብሎ የሚጠበቅ ሲሆን ንቅናቄው እስከ ታችኛው መዋቅርና አባላት ድረስ ይወርዳልም ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን እንደ ዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መጽሔት ርዕስ እንለፍ። በምስራቅ አፍሪቃ የዝናብ ወቅት ከጀመረ አንስቶ ባለፉት ሳምንታት ከ200 ሰው በላይ በተያያዥ አደጋዎች አልፏል ሕይወቱ። በዚህ ዓመት የታየው ዝናብ ከወትሮ የበዛና የበረታ የሚሆነው የህንድ ውቅያኖስ ትነት እጅግ የበረታ ወይም የበዛ መሆኑ እንደሆነ ተገልጧል። ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ያቀርበዋል።
ምስራቅ አፍሪካ ውስጥ የሚኖር ከ3 ሚሊዮን የላቀ ቁጥር ያለው ሰው ነው የዘንድሮው ዶፍ ዝናብ የጎርፍና የመሬት መናድ አደጋና ስጋት የደቀነበት። የዝናቡ ወቅት ግን ገና ይቀጥላል። በአካባቢው በተከሰቱት አደጋዎች ከደረሰው የሞት አደጋ ግማሽ ያህሉን የያዘችው ኬንያ ነች።
I'd gone there on Friday for fishing. When I was going there,
አርብ አሳ አጠምዳለሁ ብዬ ወጣሁ። እዚያ ስደርስ ውሃ አልነበረም። ወዲያው ታዲያ አካባቢው ተጥለቀለቀ። በሁለት ደቂቃዎች ውስጥ በውሃ ተዋጥኩና መውጣት አቃተኝ።
ቪንሰንት ሙሲላ በአንዲት አነስተኛ ደሴት ላይ ለሶስት ቀናት መውጫ አጥቶ ከቆየ በኋላ በአስሶ አዳኝ ቡድኖች ተርፏል። ቤቶች ፈራርሰዋል፣ ታጥበው ተወስደዋል። ሰብል ወድሟል። መንገዶች ታጥበው መወሰዳቸውና ድልድዮች መፍረሳቸው ደግሞ እርዳታ ሰጪ ቡድኖች ወደ ራቁ ቀበሌዎች መድረስ እንዳይችሉ እያደረጋቸው ነው። ባለቤቱን በሌላ ምክንያት ያጣው ጆዜፍ ኦቲየኖ ቦንጎ አስከሬኗን ጎርፉ ሸርሽሮ እንዳያወጣና እንዳይወስደው ሰግቷል።
Maybe today when more water comes we may remove my wife's coffin.
ዛሬ ምናልባት የባለቤቴ አስከሬን ተቀበረበትን ሳጥን ከዚያ እናወጣ ይሆናል። ጎርፉ መቃብሯን እንዳያጥብና እንዳይወስደው ትላልቅ ድንጋዮችን አስቀምጠንበታል።
አሁን ሌላው ትልቅ ችግር በአካባቢው ይፈጠራል ተብሎ የተሰጋው የምግብ እጥረት ነው። ዴቪድ ኦኩጎ ቤታቸውን ጎርፍ የወሰደባቸው ኬንያዊ ሌላው ፍርሃታቸው ለረሃብ መጋለጥ ነው።
አኩና ሳምባ ያኩሊማ
we don't have farms to cultivate and even our cows were taken away.
እንግዲህ የምናርሰው መሬት የለንም። ከብቶቻችንንም ጎርፎ ወሰዳቸው። ከባድ ችግር ላይ ነን።
እንዲሁም በሁከት እየታመሰች ያለችው የደቡብ ሱዳን ሰዎችም በዚህ ጎርፍ በድጋሚ ከመፈናቀል አላመለጡም። ለአደጋዎቹ ለተጋለጡ በሽሆች የሚቆጠሩ ሰዎች የተባበሩት መንግስታት የደቡብ ሱዳን ተልእኮ መሰረታዊ አገልግሎቶችን ለማድረስ እየተፈጨረጨረ መሆኑን የድርጅቱ የደቡብ ሱዳን ልዩ ተጠሪ ዴቪድ ሺረር ገልጸዋል።
This area here is being low lying. The water is coming down from Ethiopia as well.
ይህ አካባቢ የሚገኘው ዝቅተኛ ቦታ ላይ ነው። ውሃው ከኢትዮጵያም ይጎርፋል። እጅግ አሳዛኝ ሁኔታ ነው ሰዎቹ ላይ እየደረሰ ያለው። ተመልሰን ከለጋሾች ጋር መነጋገር ይኖርብናል።
የዓለም የምግብ መርሃ ግብር በእንግሊዙ ግብረሰናይ ኦክስፋም አማካኝነት የተወሰነ የምግብ እርዳታ ለማድረስ እየጣረ መሆኑን አስታውቋል። ይሁን እንጂ የደረሰውና እየደረሰ ያለው ጉዳት ማንም ከገመተው በእጅጉ የላቀና የከበደ መሆኑን የመንግስታቱ ድርጅት ተጠሪ ዴቪድ ሺረር አመልክተዋል።
Yes, we can provide emergency support now, but these people relied are going to rely on
አሁን አጣዳፊ እርዳታ ልንሰጥ እንችላለን። የነዚህ ሰዎች ህይወት ግን ለብዙ አመታት በርሻ ላይ የተመሰረተ ነው። አሁን ራሳቸው የሚያመርቱት ምግብ ስለማይኖር የውጭ እርዳታ ጠባቂ ነው የሚሆኑት።
ከጥቅምት እስከ ታህሳስ ያሉት ወራት በአብዛኛው የምስራቅ አፍሪካ አካባቢ የዝናብ ወቅት ነው። በዚህ ዓመት ግን በተፈጠረው የአየር ንብረት ክስተት ምክንያት ህንድ ውቅያኖስ ላይ የበረታው ሙቀት ለበዛትነት ምክንያት መሆኑን ሳይንቲስቶች ተናግረዋል። ስለዚህ አሁንም የዝናቡ መጠን እየበዛ ሊሄድ እንደሚችል እየተተነበየ ነው።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የድምጽ ማጫወቻው እክል ቀደም ብሎ የደረሰን ስለተስተካከለ በትክክል ዘገባዎቻችን እየቀረቡ ነው። ታዲያ እዚህ ግድም ቆንጅት የዜና ዘገባ እንዳይበዛ እንደ ወትሮው ሁሉ በሙዚቃ ፋታ እንውሰድ። አድማጮቻችን ዘና ይበሉ፣
እረፍት እንስጣቸው እያልክ ነው
ይመስለኛል።
መጥፎ ሀሳብ አይደለም።
ሮፍናን ድምጻዊው ወጣቱ ድምጻዊ ሮፍናን ነው። ጨረቃን ወጣቱ ድምጻዊ ሮፍናን እንደተጫወተው ነበር የሰማችሁት አድማጮች። ሮፍናን እናመሰግናለን። ቆንጅት ስራ ቢበዛም በሀሳብሽ በዝግጅት ብትመሰጭም ሙዚቃው ግን ትንሽ እንቅስቃሴ የሚጋብዝ ይመስላል።
እኔ አልተንቀሳቀስኩም፣ አድማጮች ተንቀሳቅሰዋል እርግጠኛ ነኝ። እሺ
ይመስለኛል። ወደ ሁለተኛው አጋማሽ ስርጭታችን እንገባለን። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:31 ይላል። ወደ ቀዳሚው ርዕስ እንዝለቅ። ዴሞክራሲ በተግባር ነው ዝግጅቱ። ኢትዮጵያ የፌዴራል መዋቅርን በሕገ መንግሥቷ ከደነገገችበት ከሁለት አስርታት ከሚልቁ ዓመታት ወዲህ ለመጀመሪያ ጊዜ የፌዴራል አስተዳደር ስነ ስርዓት ሕግ ማርቀቋ ተሰማ ይላል። ሕጉ ፌዴራል መንግሥት መስሪያ ቤቶች ወጥ በሆነ መልኩ መመሪያዎችን እንዲያወጡ፣ ግልጽና ተጠያቂነት የሚነበብበት ውሳኔ እንዲሰጡም መርሆችን ያስቀምጣል። ከዚህ በተጨማሪ ተገልጋዮችን ከእንግልት የሚታደግ ሕጉን የማርቀቅ ኃላፊነት ሲያከናውን የሰነበተው የፌዴራል ጠቅላይ አቃቤ ሕግ ለአሜሪካ ድምፅ ራዲዮ አብራርቷል ይለናል። ፕሮግራሙን ያዘጋጀው ሀብታሙ ስዩም ተከታዩን ዝርዝር ይዟል።
የፌዴራል አስፈጻሚ መስሪያ ቤቶች በሚሊዮኖች የሚቆጠሩ ኢትዮጵያንን ሕይወት የሚነኩ መመሪያዎችና ውሳኔዎችን በየጊዜው ያወጣሉ። ሆኖም የመመሪያዎቻቸውና የውሳኔዎቻቸው መርሆች ግልጽና ወጥ ባለመሆናቸው የተገልጋዮችን ሮሮ ሲፈጥሩ ሰንብተዋል።
የሚሰጡት ውሳኔዎች በአንድ በኩል ከመሪዎቹ ወይም ተቋማቱን ከሚመሪዎቹ እና ተቋማቱ ውስጥ ከሚሰሩ የፈጻሚ አካላት ወይም ሲቪል ሰርቫንቱ ላይ የተመሰረተ ይሆናሉ። በሌላ በኩል ደግሞ ተገልጋዮቹ መረጃዎቹን ሲፈልግ በአግባብና ግልጽነት በተሟላበት ያለማግኘት ችግሮች አሉ። ለአብነት ያህል መመሪያውን እንኳን ብንወስድ በርካታ ተቋማት መመሪያ ያወጣሉ። ነገር ግን እነዚህ መመሪያዎች ወጡ ከሚባል በስተቀር አንዱ መመሪያው በሚፈለግበት ደረጃ ለተገልጋዩ አገልግሎት ለሚፈልግ አካል ግልጽ ነው፣ በዛ መጠን አገልግሎቱ ማግኘት የሚችልበት አግባብ ላይ አይቀመጡም። በሌላ በኩል ደግሞ ሆን ተብሎም አንዳንዴ ሆን ተብሎ የሚፈልጉትን ጉዳዮችን ለማሳካት ስሉ በተለይ ተገልጋዮቹን ሊጎዱ በሚችሉ አግባቦችም እንደዚህ መመሪያ የሚወጣው የሆነ ሰው የሆነ ቡድን የሆነ ግለሰብን ለመጥቀም ሲባል መመሪያ የሚወጣበት አጋጣሚዎቹ ቀላል አይደለም። በርካታ ልምዶች አሉ በዚህ ሀገር እንደዚህ አይነት ጋር ተያዘ
መሰል አስተዳደራዊ እንከኖችን ለመፍታት የሚያግዝ አስፈጻሚ አካላትም ሆነ ተገልጋዮች የሚያጣቅሱት የፌዴራል አስተዳደር የስነ ስርዓት ህግ በማርቀቅ የሰነበተው የፌዴራል ጠቅላይ አቃቢ ሕግ የግንኙነት ኃላፊ አቶ ዝናቡ ቱኑ እንደሚሉት የፌዴራል አስተዳደር አካላት በሕግ የተሰጣቸውን ኃላፊነት በተገቢው መንገድ እንዲፈጽሙ ሕጉ ይጠቅማል።
የአስተዳደር ተቋማት በሕግ በሚሰጣቸው ክልናና ስልጣን የሕግ አዋጭነት ተግባር የሚያከናውኑት ጉዳዮች ላይ ሕጉን የሚያወጡበት ስነ ስርዓት እና መርሆቹ በየጊዜው እና በየቦታው የተለያየ መሆኑ ይሄ ደግሞ በክልል ተደርጎ ራሱ እንደቻለው የህግ ማዕቀፍ ውስጥ እንዲካተት ለማድረግ ታስቦ የተዘጋጀ ነው። በሌላ በኩል የአስተዳደር ተቋማት በተለይ አስተዳደራዊ ውሳኔ የሚሰጡበት ስነ ስርዓትና ሂደቱም ሊከተሏቸው የሚገቡ መሪዎችም እንደዚህ በየተቋማቱ ባህሪ በደንብ ያልተደራጀ ወጥነት የሚጎላቸው መሆኑ ጉዳይም ትንሽ ችግር እየፈጠረ የመጣበት በዚህ የተዘበራረቀ መሆኑ ይሄ የረቂቅ አዋጅም አስፈላጊነቱ ያጎላ ዓላማም እንዳለ ለማተወሰድበት ሁኔታ አለ።
አዲሱ ረቂቅ አዋጅ የፌዴራል አስተዳደር መስሪያ ቤቶች ተገልጋዮችን የሚመለከቱ ውሳኔዎችን ሲያስተላልፉ ማጣቀስ ያለባቸውን ወጥ ስነ ስርዓቶች ይዘረዝራል። መመሪያ ከማውጣታቸው በፊት ታሳቢ ማድረግ ያለባቸውን ጉዳዮች ግልጽ ያደርጋል። በመመሪያዎች ላይ ቅሬታ ያላቸው ተገልጋዮች ወደ መደበኛ ፍርድ ቤት ጉዳያቸውን ይዘው የሚያመሩበትን አካሄድም ያስቀምጣል። ሕጉ ካለው ፋይዳ አንጻር ክልሎችም ሕጉን በግዛታቸው እንደሚተገብሩት አቶ ዝናቡ ተስፋ ያደርጋሉ።
የፌዴራል ተቋማት የሚባለው በተለይ የፌዴራል መንግስት የሚያደራጃቸው ሁሉም አስፈጻሚ መስሪያ ቤቶች በሙሉ የሚያመላክት ነው። በታረድ ክልሎችም ካላቸው አግባብ አንጻር እነዚህን አዋጆችን ወስደው በአዋጅ ደረጃም ስለሆነ እነሱም ወስደው የሚተገበሩበት አግባቦች ይኖራሉ። ዞሮ ዞሮ የፌዴራል የአስተዳደር ስነ ስርዓት ረቂቅ አዋጅ ነው የሚሆነው። እነዚህ ተቋማት አጠቃላይ በፌዴራል መንግስቱ በሚመራቸው የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች በሙሉ የሌለበት አለን ሁሉንም አካላትነት። ስለዚህ አዋጁ መውጣቱ ትልቁ ፋይዳ አገልግሎት በማግኘት ረገድ ግልጽነት ተተላለፈ። በሁሉም ዘዴ ያለምንም አድሎ ልዩነት ተደራጅ ሊሆን እንደሚችል ሁኔታ እዛው ሳለ ደግሞ በሚያገኛቸው አገልግሎት ያረካ እንደሆነ መጠየቅ የሚያስችልባቸው አግባቦች እንዲኖሩ ተደርጎ የተዘጋጀ ረቂቅ አዋጅ ነው። ትልቅ ፋይዳ አለው።
ረቂቅ አዋጁ ለሕዝብ ተወካዮች ምክር ቤት መመራቱም ተሰምቷል። ኢትዮጵያ የፌዴራል ስርዓትን በሕገ መንግስቷ ላይ እንዳስተዳደራዊ መዋቅር ካወጀችባቸው 24 ዓመታት ወዲህ የፌዴራል መስሪያ ቤቶች አስተዳደራዊ ተግባራቸውን በሚያከናውኑበት ወቅት የሚመሩበትን ወጥ የሥነ ሥርዓት ሕግ በማጽደቅ ረገድ ይህ የመጀመሪያው ይሆናል ተብሎ ይጠበቃል።
ሀብታሙ ስዩምን ለዝግጅቱ እናመሰግናለን። አሁን ሌላው ተከታዩ ሳምንታዊ ቅንብር ሴቶችና ቤተሰብ። ወንጀት ባለቤት ተይዞ እንደሚባለው ያሳደርሷል። የሴቶችና ቤተሰብ አዘጋጅ እዚያ ጠገቤ የምትገኘው ቆንጅት ታየናት ብዬ ለአድማጮች ነገር ያለው ዛሬ እጅሽ ከምን
ምልታረጊ ትችያለሽ ነው?
እሺ፣ ብዙ ዝግጅቶች እንዳሉ ሻቃለሁ።
አዎ፣ የኔም አለ። ኤደንም በዚሁ በሴቶች ጉዳይ ላይ ያዘጋጀችው ቅንብር ይኖራታል። ለማስቀደም ግን በየአመቱ በዚህ ወቅት ጾታን መሰረት ያደረጉ ጥቃቶች እንዲወገዱ ጎልቶ እንዲካሄድ እንቅስቃሴው የሚጎላበትና የአስተሳሰብ ለውጥም እንዲኖር ያለመው የ16ቱ ቀን ዘመቻ የተባለው እንደቀጠለ ነው። በማናቸውም መልኩ በሴቶች ላይ የሚደርስ ጥቃት እንዲወገድ ማሳሰቢያ ዓለም አቀፍ ቀን ከሆነው ከአውሮፓውያን ህዳር 25 ጀምሮ የሰብአዊ መብቶች ቀን ታህሳስ 10 ቀን ድረስ በተለያዩ እንቅስቃሴዎች ይከበራል። ታዲያ ኢትዮጵያ በዚህ ረገድ ማህበረሰብ አቀፍ ትግል አድርገው ከፍተኛ ውጤት ያስመዘገቡ የሴቶች መብት የሴቶች ደህንነት ተሟጋች በቅርቡ በሞት አጣለች። ዶክተር ቦጋለች ገብሬ ያገለገሉት ህዝብ በፍቅር በስስት እንደሚጠራቸው ቦጌ፣ ማህበረሰቡ በህልፈታቸው እንደምን እየተጽናና ነው? በትውልድ ከተማቸው ከምባታ ዱራሚ የሚገኘው ካምባቲ ሜንቲ ጌዚማ ማዕከል ስራ አስኪያጅ የሆነውን አቶ ተሾመ ካሎን በስልክ አግኝቸዋለሁ። የደከሙለትን ስራ ራዕያቸውን በማስቀጠል እንጽናናለን ብሏል። ተሾመን በአንቱታ ያላስቸገርኩት አሉላ የ32 ዓመት ወጣት ስለሆነ ነው። ከወዲሁ ለማሳወቅ ብዬ ነው።
ሮ አድርገሻል
ተሾመ።
አመሰግናለሁ ዶክተር ቦጋለች ገብሬ። ከዛሬ 22 ዓመት ጀምሮ ለተሞት ድረስ ለራሳቸው ሳይሆን ለሕዝብ የኖሩ መስዋዕት የከፈሉ ትግል ያደረጉ ናቸው። ሴቶች ከማንኛውም ጥቃት ነጻ ሆኖ ማየት በሚል ራዕይ የጾታ እኩልነትን በተለይም ሴቶች መብት ከማጋቸው ነው ነው በተለይም በማህበራዊ በኢኮኖሚያዊና በአካባቢ ጥበቃ ማህበረሰብ አቅም አለው፣ ሁሉን ነገር ማድረግ ይችላል በሚል ስልት በጤና ዘርፍ ማንም ሴት ህይወት እየሰጠች ህይወት ማጣት የለባትም በሚል ደግሞ በጾታ እኩልነት በተለይም ጾታ ላይ የተመሰረቱ ጥቃቶችን በመከላከል ሴቶች ተደራጅቶ በሙያቸው እንዲሰሩና የቤተሰብ ሀብት አስተዳደርነትን፣ ሂሳብ አያያዝነትን፣ ኢኮኖሚያቸውን ለማሳደግና ከወንድ ጥገኝነት እንዲወጡ ሴቶች እንዲማሩ ትምህርት ቤቶችን እስከ መገንባት ሴት ተማሪዎች ትምህርታቸው ላይ የተሻለ ውጤት እንዲያመጡም ከፍተኛ አስተዋጽኦ አድርጋለች። ሌላውም በአካባቢ ጥበቃ ይህም ሴቶች ውሃ በአቅራቢያም እንዲያገኙ አካባቢን በማልማት ሴቶች እንደ ኢትዮጵያም እንደኛ አካባቢም ችግኝ ተከላ ላይ አይሳተፉም ነበረ። ያን እንዲሳተፉም በማድረግ በእኛ አካባቢ አንበርቾ ተራራ የሚባል ትልቅ ተራራ አለ። ያንም አረንጓዴ በማድረግ በመሰረተ ልማቶችም ድልድዮችንም በመገንባት የውሃ ምንጮችን በማድረግ በሙያቸው ምክንያት የተገለሉ ማህበረሰቦችን ከሌላው ማህበረሰብ ጋር በማህበራዊም በኢኮኖሚ በማንም ማህበራዊ ጉዳዮች ላይ አንድ ላይ እንዲኖሩም አድርጓሉ። በአጠቃላይ ቦጌ ባደረገችው ስራ ሁሉ መጀመሪያ ከነበረበት ማህበረሰቡ የነበረበትን አመለካከት በተለይ በጉጂ ለማድረግ ጊዜ በሴት ልጅ ግርዛት፣ አስገድዶ መድፈር፣ የቤት ውስጥ ጥቃት፣ ያለ እድሜ ጋብቻ መሰልና ሌሎችንም ትልቅ ለውጥ በማግኘት በኢትዮጵያም ሆነ በዓለም ሽልማቶችን ያገኘች ኢትዮጵያዊት ዱራሜ ያበቀላት ጀግኒት እና ጎበዝ ነበረች።
ጥሩ አርገህ ገልጸሃታል ተሾመ። ጥሩ አርገህ ገልጸሃቸዋል ልበል። እርግጥ ቦጌ በሚል በፍቅር በስስት ስም ነው በአገር ቤት የሚጠሩት ዶክተር ቦጌ። እንደው ማህበረሰቡ አሁን የእሳቸውን ህልፈት ሀዘኑን እንዴት እያገገመ ነው? እንዴት እየተጽናና ነው? እስቲ
ማህበረሰቡ ቦጌ ያው በሞት ተለይተናለች። ጥቅምት 22 አካባቢ ነው ግን የቀብር ስነ ስርዓቱ የተፈጸመው ህዳር 9 ላይ። እንደ አንድ አገር መሪ ህዝቡ ሁሉ ወጥቶ በዚህ በዱራቤ በተወለደችበት በመሰረተችው ድርጅት ውስጥ ነው የቀብር ስነ ስርዓቱ የተፈጸመው። በዱራቤ ስታዲየም ላይ ፕሮግራሙ የተካሄደው በማርሽ ባንድ ተተጅቦ ከመቶ ሺህ በላይ የሆነ ህዝብ ስነ ስርዓቱ ላይ የተገኘ። ያ ማለት የቦጌን ፍቅር በሀዘን የሰራችውን ስራ በማየት እኛ ጥሪ አድርገን አይደለም፣ ህዝቡ በራሱ ተነሳሽነት ቦጌ የሁሉ እናት ነች፣ ቦጌ የሁሉ እህት ነች እያሉ፣ ቦጌ ደግሞ ለህዝብ የኖረች ነች እያሉ ባነር ይዞ ነው። ጥልቅ የሆነ ሀዘን ነው። ከመንግስት በኩልም ምሁራንም የአምባሳደሮችንም ሀዘናቸውን እዚህ በዱራሜ በተወለደችበት አካባቢ ላይ ነው ሀዘን ፕሮግራሙ የተካሄደው። ህብረተሰቡም ቦጌ ካረፈችበት ቀን ጀምሮ በሁሉም ስራው ላይ የቦጌን ስም ታሪክን እንዴት እናስቀጥል፣ ቦጌ የሰራችው ነገር ቀጣይነት መኖር አለበት፣ እሷ እዚህ አድርሳለች፣ ማድረግ ያለባትን ሁሉ አድርጋለች የሚል ነው። ህዝቡም መንግስትም እያነሱ ያሉበት የሰራችው ስራ የህብረተሰብ ጥናት መሰረት አለበት፣ ሪሰርች መሰረት አለበት፣ እሷ በሰራችበት በህይወት ታሪኳ ራሱ አንድ ሪሰርች መሰረት አለበት፣ ለሌሎች ሞዴል መሆን አለበት። አዎ የእሷ የሰራችው ስራ ለሌሎች ሴት ልጆች ሞዴል መሆን አለበት። ከፌዴራል ሚኒስትሮችም ተገኝቶ ነው መለያቷን ነው ታሪኳ እንዳይሞት ነው ይዙ እያለ ያለው።
ትልቅ ነገር ነው ይሄ፣ መቀጠል ያለበት ትልቅ ስራ ነው ትታ ሄደችው። ተሾመ ከመቼ ጀምሮ ነው ከዶክተር ቦጌ ጋር መስራት የጀመርከው?
ከ2011
ስለዚህ ወደ 8 አመት ገደማ አብረሃቸው ሰርተሃል።
አዎ።
ከዛ በፊት ደግሞ መምህር ነበርኩ ብለኸኛል።
አዎ መምህር ነበርኩ።
እንግዲህ የዶክተር ቦጌን ስራዎች የዶክተር ቦጌን ጥረቶች ስናነሳ ይጥሩለት ይለፉለት የነበረው ማህበረሰብ በአሁኑ ጊዜ እንደተናገርከው በጤና፣ በሴቶች እኩልነት፣ የስራ እድል ማግኘት፣ በአካባቢ ጥበቃ ወዘተ ይሰሩ በነበሩት ስራ ምን ደረጃ ላይ ነው በአሁኑ ጊዜ ያለው? ከፕሮግራሞቻችሁ ውጤታማነት አንጻር ግለጽልን።
አዎ በጤና ደረጃ ላይም የሰራችው ሆስፒታል ለህዝቡ እያገለገለ ነው።
እሺ። ዱራሜ ነው?
ዱራሜ። አዎ የእናቶችና የህጻናት ሆስፒታል ነው። በክልሉ ብቸኛ ነው። ያው በተለይ ለእናቶችና ለህጻናት ተብሎ በ2004 ነው በፈረንጆች ሆስፒታሉ የተገነባው። በዚህ ልማዳዊ ድርጊት ላይ በየአካባቢው ላይ የተቋቋመ ስትራክቸር የሚያስቀጥል ከመንግስት ጋር ሲስቴም ተፈጥሯል። ራሳቸው እንዲያስቀጥሉ ይሄን ከአምና ከአቸምናም ጀምራ ይህን ሰርታ በአካባቢው ቋንቋ በጋራ የሚሰሩበትን ሲስቴም ተዋቅሮ ኮሚቴ አለ። የሚያስቀጥል ኮሚቴ ማለት ነው።
እስቲ ለምሳሌ
እያንዳንዱ ኤሪያ ላይ
በዚህ በጎጂ ልማዶች ዙሪያ ነው።
አዎ ጎጂ ልማድ ድርጊቶችን ጸረ ጎጂ ልማድ ድርጊት ኮሚቴ ተብሎ ኮሚቴው የሚከላከል በቀበሌ ደረጃ በትምህርት ቤት ደረጃ ተቋቁሟል።
መዋቅር ተፈጥሯል።
በወረዳም ተፈጥሯል፣ በዞንም ተፈጥሯል። የጸረ ጾታዊ ጥቃት ትብብር መድረክ በቃ ተዋቅረዋል እስከ ዞን ድረስ ማለት። ያንን የማጠናከር ስራ ነው እየሰራች የሚቆየችው። በዚህ 3-4 አመት እነሱ ነው ራን የሚያደርጉት። ድርጅቱ ስራ ምንድን ነው? እነዛን መደገፍ ነው።
ስለዚህ አሁን ለምሳሌ በምን በምን መንገድ ነው ይሄንን ጸረ ጾታዊ ጥቃት ትብብሩን የሚያከናውኑት? ለምሳሌ እንበል በትምህርት ቤት እንበል በቀበሌ እንበል፣ እንዴት ነው የሚከናወነው ስራው?
ከወረዳ ሴቶች ጉዳይ ጀምሮ ፍርድ ቤት፣ ፍትህ፣ ፖሊስ፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች ሁሉም ሚናውን እንዲወጣ ሮል ኤንድ ሪስፖንሲቢሊቲ ያለው ለሁሉም
ኃላፊነትና ሚና አለው።
ቅብብሎች የትብብር መድረኩ ተግባርና ኃላፊነት አለው። ፖሊስ የፖሊስን ሚና፣ ማህበረሰብ የማህበረሰብ ሚና፣ ፍርድ ቤት የፍርድ ቤት ሚና የሴቷ ጉዳይ ሲመጣ ወደ ጎን ከሚደረግ የሴቶችን ልዩ ችሎትም አቋቁማለች። ያው በኢትዮጵያ ውስጥ በዚህም እውቅና አግኝታለች። የሴቶች ልዩ ችሎት በፍርድ ቤት እንዲከፈት ያን የተደረገው ፍርድ ቤቱ የፍርድ ቤቱን ነገር የሴቱ ነው ብሎ ችላ እንዳይል ሁሉም ያልተገረዙ ልጃገረዶች ተወካይም የስራ እድል ፈጠራም የወጣቶችም የስፖርት ጽህፈት ቤት ሁሉም የመንግስት መዋቅርና ከህብረተሰብ ጋር አንድ አድርጋ ነው ህብረተሰቡ ጥቆማ በመስጠት ይተባበራል። የሀገር ሽማግሌም የሃይማኖት መሪዎችም የእድር መሪዎችም እንደዛ ተደርጎ ነው ትብብር መድረኩ ቅልብሎች ስርዓት እንዲካሄድ ነው የሴቶች ነገር መሀል ላይ ችላ እንዳይባል።
ቆንጂት፣ የኔ አይነት ፈተና ዛሬ የገጠመሽ ይመስላል። አዲሱ ጊዜ የሚጠይቀኝ ነው አንተ በል ይለኛል። የጥበብ ሰው ወጣት ሲሆን ወይ ደግሞ ጋዜጠኛ ሲሆን አንዳንዴ ችግርና አንቱታውን ሳመጣ ዶክተር ቦጋለችን አንዴ አንቱ አንዴ አንቺ እያላችኋቸው ነበር።
እኔም እንደዛ እያልኩኝ ነበረ። በጣም የሚቆጨኝ ነገር አሉላ፣ ሁልጊዜም በተደጋጋሚ ቃለ መጠይቅ ላይ እንገናኝ ነበርና መጥቼ ጎበኛለሁ እንዳልኳት ወይም እንዳልኳቸው ነው ይሄ የሆነው። እንግዲህ ወደፊት እድል ይኖረን ይሆናል። ቀጣይ የውይይቱ ክፍል አለ፣ በሌላ ጊዜ ዘነው እንመለሳለን። ወደ ኤደን ቅንብር ይሆናል አሁን የምናልፈው። እንደተገለጸው ጾታዊ እኩልነት ላይ የአስተሳሰብ ለውጥ ለማምጣትና ጾታዊ ጥቃትን ለመቀነስ በዓለም አቀፍ ደረጃ የ16 ቀኑ ንቅናቄ እንደቀጠለ ነው። ዘንድሮም አስገድዶ መድፈር ዙሪያ ያሉ የተሳሳቱ አመለካከቶችን ለመቀየር ታቅዶ እየተሰራ ነው። ሴታዊት የተሰኘው ለሴቶች መብት የሚሰራ ድርጅትም በማህበራዊ ድረገጾች ላይ ፎቶግራፎችን፣ ምስሎችን፣ የተለያዩ የውይይት ርዕሶችን በመፍጠር እየሰራ ይገኛል። ኤደን ገረመው በሴታዊት ውስጥ ዲጂታል ኮሚኒኬሽንስ ባለሙያ አምላክነሽ ያሲንን ስለ እንቅስቃሴው አነጋግራ ተከታዩን አሰናድታለች።
አፏን ዝም ብላ ነው ምክት ደሙን ታፈለዋለች። የሆነች ጋግርታም ነገር ድምፅ እንድታወጣ ፊቷን በቦክስ በለው በለው ይላል። ቤተሰቦቿንም ጓደኞቿንም ትዳራቸው ውስጥ ልታስገባ ሰው የላት ምን የላት የሆነች የተጣለች ነገር ናት። እንዴት አይጫወትባት? ሴትነቷን አጠብቀ ሁልጊዜ እንደተርመጠመጠች ነው። ወጣ ወጣ እንኳን አትል። ቤቱን ዞር ብላ እንኳን አታዩ። እንደ ጥሩ ሚስት ቤቷን ካልያዘች እንዴት አይቀጣት? የሆነች የተጣለች ነገር ናት። ደሙን ታፈለዋለች።
አንቺ አይደለሽ፣
የአንቺ ጥፋት አይደለም።
በሴታዊት የተሰራው ለጥቃት ሰበብ የለውም የሚለው የማህበረሰብ ተኮር አገልግሎት ማስታወቂያ ነበር ቀድሞ የተሰማው። ሴታዊት በዚህ የ16 ቀን የጾታዊ ጥቃት ንቅናቄ በተለያዩ ማህበራዊ ድረገጾች ላይ ውይይትን የሚያጭሩ ሀሳቦችን በማንሳት ንቃትን ለመፍጠር እየሰራ ይገኛል። የአምላክ ነሻሲን በሴታዊት ድርጅት ውስጥ ዲጂታል ኮሚኒኬሽን ናት።
በዚህ አመት በ16 ንቅናቄ ጾታን መሰረት ያደረገ ጥቃትን ለመቃወም የተዘጋጀ ነው። የዚህ አመት ቲሙ ሁላችንም ስለመደፈን መቆም አለብን የሚል የያዘ ነው። በማህበራዊ ሚዲያ ላይ የምናደርጋቸውን ንቅናቄዎች አሉ። በቀን ከፋፍለን እስካሁን እያደረግናቸው አሉ። ከዚህ በኋላም ደግሞ ቀን ስላላለቅን የምንቀጥላቸው አሉ። መጀመሪያ በመደፈር ጀመር። ምን ማለት ነው መደፈር ማለት ምን ማለት ነው በሚለው በፈቃድ ላይ የተመሰረተ ግንኙነት ምን ማለት ነው እያለን ሰው በአብዛኛው ጊዜ ስለመደፈር ሲያስብ ምንድን ነው የለበሰችው ልብስ ነው የምሽት ልብስ ቦታ ነው የምታደርገው ነገር ነው ምናምን እያለ የሚሰጣቸው አፈታሪኮች አሉ። እነሱ ልክ እውነት እንዳልሆኑ እውነታቸውን ደግሞ ከስር እያደረግን ቀጥለናል። ለቤት ጥቃት አወራን። ከዚህ በኋላ ደግሞ ባሉ ቀኑ ሲሆን ስለ ህገ ወጥ ዝውውር እናወራለን። ስለ ሴቶች ላይ በማተኮር ስለ አሲድ መጥፋት፣ ስለ ጾታዊ ትንኮሳ እናወራና የመጨረሻዎቹን ሁለት ቀናት ላይ ግን አንደኛው ቀን ላይ በአንድ ሴት ወይም አንድ ሰው ከተደፈረ ምን አይነት ሰርቪሶች ማግኘት ይችላል እዚህ ኢትዮጵያ ውስጥ ብለን የሰራናቸው ትንሽ ሪሰርቾች አሉ። እሱን ቤዝ አድርገን ልንናገራቸው አሉ። ስለ ዋን ስቶፕ ሴንተር ስነ ልቦና ድጋፍ የሚሰጡ ቦታዎች ሊሆን ይችላሉ። የተለያዩ ሰርቪሶችን እንጠቅሳለን።
እንደ ኤሮፓያን አቆጣጠር በ2016 የወጣው የኢትዮጵያ የስነ ህዝብና የጤና ጥናት ዲኤችኤስ እንደሚያሳየው ሴቶችን ከጥቃት ለመከላከል በዋናነት በኢኮኖሚ ማብቃት አስፈላጊ መሆኑን ያትታል። ጥናቱ እንደሚያሳየው ከሆነ ከ15-49 እድሜ ክልል ውስጥ ያሉ 63% የሚሆኑ ሴቶች ባላቸው ምግብ ካሳረሩ ወይም ደግሞ ከተከራከሩት ሳያሳውቁት ከቤት ለተለያዩ ጉዳዮች ከወጡ ግንኙነት ሳያምራቸው ቀርቶ እምቢ ቢሉት አሊያም ደግሞ ልጆቻቸውን በተለያዩ ምክንያቶች ቸል ብለው ቢያገኛቸው ሊደበድባቸውን መብት እንዳለው ያምናሉ ይላል። ጥናቱ እንደሚያሳየው ከሆነ ጾታዊ ጥቃት ወንዶች በሴቶች ላይ የሚያደርሱት ነገር ሳይሆን እንደ ማህበረሰብ የተቀበልናቸውን አስተሳሰቦች ለመቀየር ሁለቱም ጾታዎች ላይ ንቃትን በመፍጠር መሰራት እንዳለበት ያመለክታል። ሴታዊትም በሴቶች ጥቃት ዙሪያ የሚደረጉ የሐሰትና የተለምዶ ትርክቶችን ለመቀየር እየተንቀሳቀሰ ነው ትላለች አምላክ ነሽ።
የዚህ ዓመትም በማህበራዊ ሚዲያ ብቻ ገብተን ነው እያወራን ያለ ነው። ለውጥ ለማምጣት የአንድ ሰው አስተሳሰብ ለውጥ አለበት። አስተሳሰቡ ደግሞ ከማወቅ ጀምሮ ብለን ስለምናስብ ነው አሁን እያስተማርን ያለ ነው። የተለያዩ በአፈ ታሪክና እውነታዎች እያሉ ሴቶች የሚደፈሩት ወይም ደግሞ ወንዶቹ ሊሆን ይችላሉ የሚደፈሩት ስለምናስበው በሩቅ አካል ነው የማይታወቅ ሰው ድንገት መጥቶ እንደዛ እንዳልሆነ ለማሳየት ሞክረናል። አንደኛው እንደተለያዩ ማህበራዊ ሚዲያችን የሚሳተፉ ሰዎች ይለያያሉ ብዬ አስባለሁ። ፌስቡክ ላይ አለ፣ ትዊተር ላይ አለ፣ ኢንስታግራም ላይ ማለት ከዛ ቴሌግራም ላይ አለ። ሰውን ኮሜንት ማየት ይችላል፣ ሰው ሜሴጅ ልክልናል ምናምን። ሰው አገሬጅ መሰድ ካልም ወጣቶች የምንላቸው ሰዎች ናቸው የሚያዩ ወንዶች ናቸው ሴቶች ሁለቱ ናቸው እንግዲህ የሚያደርጉት። ግን ደግሞ ይሄ ነገር እንደዚህ ነው እንዴ ብለው ይገርማቸው የምናያቸው ወንዶች ናቸው ብዬ አስባለሁ። ግን ኤንጌጅመንቱ አይ ቲንክ ከሁለቱ በኩል ነው። ጀመሪያ ላይ የተናገርኩት ሁላችንም ስለመደፈር መቆማል ቆመን ናይ ህብረተሰብ መሆን የለብንም የሚል አቋም ያለው ነው። ይህ ስትደፍ አይገባኝ የኔ አይደለም የኔ ሰው አይደለችም ብለን ምንተው እንዳይሆኑ።
ምንም እንኳን የዚህ 16 ቀን ንቅናቄ የዘንድሮ ትኩረት አስገድደው መድፈር ላይ ቢሆንም በሴታዊት ግን አጠቃላይ የጥቃት አይነቶችን በማካተት መደፈርን፣ የአሲድ ጥቃትና የህገ ወጥ ሰዎች ዝውውርን አካተው እንቅስቃሴ እያደረጉ ይገኛሉ። የአምላክ ልሽ እንደነገረችኝ በዚህ ንቅናቄ ፍጻሜ ላይም አለኝታ የተሰኘው በጾታዊ ጥቃት ላይ የነጻ የምክር አገልግሎት የሚሰጠው የስልክ መስመር ቁጥር ይፋ ይደረጋል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ቆንጂት፣ ዛሬ የሴቶች በርከት ያሉ ዝግጅት ነው ያደረጋችሁት። በጣም ጊዜውን ሰዓቱን የሚመስል ነው። ሁለታችሁም ጥሩ ጥሩ ቅንብሮች አዘጋጅታችኋል።
እንግዶቻችንንም የአምላክ ነሽ ያሴንንና ቀደም ሲል ደግሞ የቀረቡትን የኬኤምጂውን አቶ ተሾመ ካሎን እናመሰግናለን በጣም።
አሁን የፕሮግራም ማሳሰቢያ ለመሆኑ የግጭትና የብጥብጥ ዜናዎች እንዴት ይዘገባሉ? ዜናና የግል አስተያየት፣ እውነትና ስሜት በግጭቶች ውስጥ በእርግጥ ቦታቸው ምን ይሆን?
የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ጋዜጠኛው እንደ ሐኪሙ የሚያደርገው ነገር፣ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ መዘገብ ያለበት።
በአንድ አካባቢ የተከሰተ ግጭት ዜናው የሚዘገብበት መንገድ በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ከዛ በላይ አባላት መካከል የተለያየ አይነት ትንታኔ፣ የተለያየ አይነት አረዳድ ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል፣ ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያል የሚሉ ሁሉ ተጨባጭ የሆኑ ውጤቶች ናቸው፣ ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብ ላይ የጋዜጠኛው ሚና እጅግ በጣም ከፍተኛ ነው።
ጉዳዩ ጋዜጠኝነት፣ ቦታው ዛሬ ኢትዮጵያ። የቀደሙት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው፣ እርሳቸውን ተከትሎ የሰማችኋቸው ደግሞ በዩናይትድ ስቴትሱ የኬንት ዩኒቨርሲቲ የኮሚኒኬሽን ትምህርት ቤት መምህሩ ዶክተር ቴዎድሮስ ወርቅ አለማ ወርቅነ ናቸው። ቆንጅት፣ እንዳንቺ ሁሉ እነኝህንም እንግዶቻችን እናንተና አንቱ አደረግኳቸው። ጋዜጠኞች ናቸው። በዚያም ላይ ለሁሉም ባለፈው የራዲዮ መጽሔት የጋዜጠኞች ጠረጴዛ ውይይት ጀምር ካደረግነው ቅንብር የተወሰዱ ድምጾች ናቸው። በነገው ምሽት ሙሉ ዝግጅታችን ይቀርባል። አሁን
አንድ ዘገባ እናሰማለን። ከመሰናበታችን በፊት የሰሜን አትላንቲክ ቃል ኪዳን ሀገሮች የድርጅታቸውን የኔቶን 70ኛ ዓመት በዓል ለማክበር ትናንት ያካሄዱት ጉባኤ በከባድ ሁኔታ እንደተጀመረ የሚያወሳ ነው። የዩናይትድ ስቴትስ፣ የፈረንሳይና የቱርክ መሪዎች ለድርጅቱ የሚዋጣው የገንዘብ ድርሻንና የወደፊት ውህደቱ አካሄድን በሚመለከት ተጋጭተዋል ይላል። ጉባኤው በኦፊሴል ለንደን ውስጥ የተከፈተው ዛሬ ነው። ትልቁ ችግር ሊሆን የሚችለው በድርጅት ውስጥ ያለውን ውጥረት የማርገብ ጉዳይ ነው ይላል የአሜሪካ ድምፅ ዘጋቢ ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ። አዳነች ፍሳዬ ይዘዋለች።
የብሪታንያ ንግሥት ኤልዝቤት ለኔቶ ማለት ለሰሜን አትላንቲክ ቃል ኪዳን ሀገሮች መሪዎች በባኪንግሃም ቤተ መንግሥት ግብዣ አድርገዋል። ቀደም ሲል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የፈረንሳዩ አቻቸው ኢማኑዌል ማክሮን ሶሪያ ውስጥ የተያዙት የውጭ ሀገራት ተወላጆች የሆኑትን እስላማዊ መንግስት ነኝ የሚለው ጽንፈኛ ድርጅት አባላትን በሚመለከት ጠንከር ያሉ ቃላት ተለዋውጠዋል።
ብዙዎቹ ከፈረንሳይ፣ ከጀርመንና ከብሪታንያ ናቸው። በአጠቃላይ አብዛኞቹ ከአውሮፓ ናቸው። ስለዛ ጉዳይ ከፕሬዚዳንቱ ጋር አልተነጋገርኩም። አንዳንድ መልካም የአይሲስ ተዋጊዎችን መቀበል ይፈልጋሉ። ልሰጥዎት እችላለሁ። የሚፈልጉትን ያክል ለመውሰድ ይችላሉ።
የፈረንሳዊ ፕሬዚደንት በበኩላቸው ቆፍጠን ያለ ምላሽ ሰጥተዋል።
የምር እንነጋገር። በመሬት ላይ ያሉት ከፍተኛ ብዛት ያላቸው ተዋጊዎች ከሶሪያ፣ ከኢራቅና ከቀጠናው ናቸው።
ማክሮን አያይዘውም ኔቶ የአእምሮ ዘገምተኛ ሆኗል ባሉት ላይ እንደሚጸኑ ገልጸዋል። ቱርክንም ደግመው ነቅፈዋል።
ቱርክን ስመለከት ከእኛ ጎን ተሰልፈው እስላማዊ መንግሥት ነኝ የሚለውን ቡድን የሚታገሉትን ነው እየወጉ ያሉት። አንዳንዴም ከአይሲስ ኃይሎች ጋር ይሠራል።
ትራምፕ ደግሞ የኔቶ አባላት ከዩናይትድ ስቴትስ በተደረገላቸው ጫና ምክንያት ለመከላከል ዳጎስ ያለ ገንዘብ እያወጡ ነው ብለዋል። የውህደቱ ድርጅት የተለያዩ አደጋዎችን ለመወጣት መቻል አለበት ሲሉም አስገንዝበዋል።
ብዙ ሰዎች መጀመሪያ ላይ አሁን ሩሲያ በሆነችው ሶቪየት ኅብረት ላይ የማትኮር ዓላማ ነው የነበረው ይላሉ። ነገር ግን ልንመለከታቸው የሚገባ ሌሎች ነገሮችም አሉ። እስላማዊ አሸባሪነት ወይንም የቻይናን በከፍተኛ ደረጃ ማደግ ሊሆን ይችላል።
በኔቶ አባላት መካከል ያለው ውጥረት የመፈንዳት አደጋ እየታየበት ነው። ቱርክ ባለፈው ወር የኔቶን ተቃውሞ ችላ በማለት ሰሜን ሶሪያ ባሉት የኩርድ አማጽያን ላይ ጥቃት ከፍታለች። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የኩርድ ተዋጊዎችን በአሸባሪነት ካልፈረጀ በስተቀር ኔቶ የባልቲክ ሀገሮችን ከሩሲያ ለመከላከል ያለውን እቅድ እቃወማለሁ ሲሉ ራጅብ ታይፕ ኤርዶዋን ዝተዋል። የዓለም አቀፍ የስትራቴጂያዊ ጥናቶች ማዕከል ተንታኝ ኮሪ ሻክ ኔቶ ያለመጣጣም ችግር ገጥሞታል ይላሉ።
This summit has the three presidents problem. President Trump, President Macron, and President Erdogan.
ይህ ጉባኤ የሶስት ፕሬዝዳንቶች ችግር ይንጸባረቅበታል። የፕሬዝዳንት ትራምፕ፣ ፕሬዝዳንት ማክሮን እና የፕሬዝዳንት ኤርዶዋን ተቋሙ የገጠመው ተግዳሮት ታዲያ ከነዚህ ርዕሳነ ብሔራት አንዱ ሳያሰናክለው የኔቶን 70ኛ ዓመት በዓልን ለማክበር የመቻሉ ጉዳይ ነው።
በኔቶ አባል ሀገሮች መካከል ካለው ውጥረት ሌላ ቱርክ S-400 የተባለውን የመከላከያ ስርዓት ከሩሲያ በመግዛትና በቅርቡ አሜሪካ ከተሰራው F-16 ጀት አይሮፕላኖች ላይ በመፈተሽ ዋሽንግተንን ዞር በይ ብላለች። የኔቶ ዋና ጸሐፊ ያን ስቶልተንበርግ ግን ጥምረቱ በጤናማ ሁኔታ ላይ ይገኛል ይላሉ።
We have just implemented the biggest reinforcements of our collective defense in a generation since the end of the Cold War.
ትልቅ ክንዋኔ ፈጽመናል። ቀዝቃዛው ጦርነት ካበቃበት ጊዜ አንስቶ ባልታየ መልኩ የጋራ መከላከያችን ላይ ትልቁን የማጠናከር ተግባር ፈጽመናል።
ያም ሲባል ግን ለንደን ከተሰባሰቡት መሪዎች ብዙዎቹ በድርጅቱ አባላት መካከል ያለው ውጥረት ከሰዎች አለመጣጣም የተነሳ ነው ወይስ ድርጅቱ ሌላ ከባድ ችግር ስላለበት የሚል ጥያቄ ማንሳታቸው አልቀረም።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች አጭር ሞገድና እንዲሁም በናይል ሳት ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት በዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጅት ታየነን፣ ያቀናበረችልን ብርሃን ኃይሉ፣ ከተተኪው የስርጭት መሐንዲስ ጋር እንዲሁም ከዋና አዘጋጇ ከትዝታ በላቸውና ከሌሎችም ባልደረቦቻችን ጋር በዚሁ እንሰናበታለን።
ትግርኛ ይቀጥላል። ደህና ደህና።